የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥር 11 2016 ዓ ም ዝግጅታችን ጀመረ። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንዲረግብ ዓለም አቀፉ ማህበረሰብ ጠየቀ።
As we have repeatedly said, the United States recognizes the Federal Republic.
ደጋግመን እንደተናገርነው ዩናይትድ ስቴትስ ለሶማሊያ ፌደራላዊ ሪፐብሊክ ሉዓላዊነት ሶማሊላንድንም ለሚጨምረው አንዲት ሀገርነቷና የግዛት አንድነቷ እውቅና ሰጥታለች። የሶማሊላንድ ጉዳይ የሶማሊላንድን ህዝብ ጨምሮ በሶማሊያውያን የሚወሰን ጉዳይ መሆኑን እናምናለን።
የሰማችኋቸው በዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ የሆኑትን ማይክ ሃመር ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በማዕከላዊ ኢትዮጵያ 29 ሰዎች በሐሰተኛ መረጃ ስርጭት ተጠርጥረው በቁጥጥር ስር ዋሉ። በትግራይ ክልል እየተጠቀመበት ያለው አዲስ ደንብ እንዲሻር ጥያቄ ቀረበ የሚሉትና ሌሎች ዘገባዎችን በምሽቱ ስርጭታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ በስርጭቱ አብራን ትቆያለች። እንግዱ ወልዴ ለዜናው እዚህ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ ጋብዛለሁ። አሁን ለዓለም አቀፍ ዋና ዋና ዜናዎች ወደ እንግዱ።
በድጋሚ እንደምናመሻችሁ። የአፍሪካ ልማት ባንክ በኢትዮጵያ መደበኛ ስራውን እንደሚቀጥል አስታወቀ። በሱዳን በመካሄድ ላይ ያለው ጦርነትና በኢትዮጵያና በሶማሊያ መካከል የሚታየው ውጥረት በአፍሪካ ቀንድ መረጋጋት ላይ አደጋ ደቅኗል መባሉ፣ እንዲሁም ትናንት ጉዳት የደረሰበት የሊቨርፑል አጥቂ ግብፃዊው ሞሐመድ ሳላህ አገሩ ከኬፕ ቨርድ ጋር ሰኞ ላለባት ግጥሚያ መጫወት ይችል እንደው ለመወሰን ዛሬ የሕክምና ምርመራ እንደሚደረግለት ሐኪሙ አስታወቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአፍሪካ ልማት ባንክ የጸጥታ ኃይሎች በባንኩ ሠራተኞች ላይ ጥቃት ፈጽመዋል በሚል ከአንድ ወር በፊት ከኢትዮጵያ ያስወጣቸውን ሠራተኞች እንደሚመልስ አስታውቋል። ከኢትዮጵያ ባለሥልጣናት የደህንነት ዋስትና በመሰጠቱ ባንኩ በአገሪቱ መደበኛ ሥራውን እንደሚቀጥል ባንኩ ያወጣውን መግለጫ ጠቅሶ ሮይተርስ ዜና ወኪል ዘግቧል። የባንኩ ፕሬዚደንት አኪኑሚ አዴሲና ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ባለፈው የፈረንጆች ወር መጨረሻ ላይ መነጋገራቸውንና ጠቅላይ ሚኒስትሩም ለባንኩን ይቅርታ መጠየቃቸውን መግለጫው አመልክቷል። ከዚህ በተጨማሪም ወደ ባንኩ መተላለፍ የነበረበትና ጠፍቷል የተባለውን ገንዘብ በተመለከተ ምርመራ ለማድረግ የኢትዮጵያ መንግሥት ለመተባበር እንደተስማማ መግለጫው ጨምሮ አመልክተዋል። ባንኩ በጉዳዩ ላይ አስተያየት ሲሰጥ የመጀመሪያው ሲሆን፣ የኢትዮጵያ መንግሥት ግን ተፈጥረዋል ስለተባሉት ችግሮች እስካሁን ያለው ነገር የለም። በባንኩ ፕሬዚደንትና በጠቅላይ ሚኒስትር አብይ መካከል የነበረውን ውጤታማ ውይይት በመደረጉ ጠቅላይ ሚኒስትሩ ይቅርታ በመጠየቃቸው ባንኩ በኢትዮጵያ የተለመደ ሥራውን ለመቀጠል ወስነዋል ብሏል የባንኩ መግለጫ። ኢትዮጵያ በምግብ ራሷን ለመቻል በምታደርገው ጥረት ባንኩ አስፈላጊ አጋር ነው ሲሉ ጠቅላይ ሚኒስትር አብይ ዛሬ በኤክስ ማኅበራዊ መድረክ ላይ መልእክታቸውን አስፍረዋል። በሱዳን በመካሄድ ላይ ያለው ጦርነትና በኢትዮጵያና ሶማሊያ መካከል የሚታየው ውጥረት በአፍሪካ ቀንድ መረጋጋት ላይ አደጋ ደቅነዋል ሲሉ ዓለም አቀፍ ድርጅቶችና ኅብረቶች አስታውቀዋል። የአፍሪካ ኅብረት፣ የአውሮፓ ኅብረት፣ የተባበሩት መንግሥታት ድርጅትና ዩናይትድ ስቴትስ በሱዳን የሚገኙ ተዋጊ ቡድኖች በአስቸኳይ የተኩስ አቁም እንዲያደርጉ እንዲሁም ኢትዮጵያና ራስ ገዟ ሶማሌላንድ የባህር በርን በተመለከተ በተፈራረሙት መግባቢያ ሰነድ ምክንያት በሶማሊያና በኢትዮጵያ መካከል የተፈጠረው ውጥረት እንዲረግብ በጋራ ጠይቀዋል። የጋራ ጥሪው እንዳመለከተው ሁለቱ ጉዳዮች በአፍሪካ ቀንድ መረጋጋት ላይ አደጋ ደቅነዋል። በአካባቢው የሚገኙት የአሜሪካ የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር የሱዳን ተፋላሚ ኃይሎች ውጊያቸውን በአስቸኳይ አቁመው ለዓለም አቀፍ የሰብአዊ ሕጎችና የሰብአዊ መብቶች ተገዢ እንዲሆኑ ጠይቀዋል። አድማጮቻችንና ተመልካቾቻችን በዚህ ጉዳይ ላይ ሰፋ ያለ ዘገባ በአብይ ርዕሳችን ይኖረናል። በእስራኤልና በሐማስ መካከል የሚካሄደው ጦርነት በመካከለኛው ምስራቅን ወደሚያጥለቀልቅ ጦርነት እንዳይሸጋገር በሚሰጋበት በዚህ ወቅት የአሜሪካ ኃይሎች በኢራን በሚደገፉ ሁቲ አማጽያን ይዞታ ላይ ትናንት ሐሙስ ተጨማሪ ድብደባ ማድረጋቸው ተነግሯል። የአሜሪካው ፕሬዝደንት ጆ ባይደን አገራቸው ድብደባውን እንደምትቀጥል ቢያስታውቁም ሁቲዎች በቀይ ባህር ላይ በሚመላለሱ መርከቦች ላይ የሚያደርሱትን ጥቃት ግን አላቆሙም። በአሜሪካው የመከላከያ ሚኒስቴር መስሪያ ቤት ፔንታጎን የምክትል ቃል አቀባይ የሆኑት ሳብሪና ሲንግ ለዜና ሰዎች እንደተናገሩት የሁቲ አማጽያኑ ሁለት ጸረ መርከብ ባሊስቲክ ሚሳይሎችን የአሜሪካ ንብረት ወደ ሆነው የነዳጅ ጫኝ መርከብ ላይ ለማስወንጨፍ በዝግጅት ላይ ሳሉ የአሜሪካ F-18 ተዋጊ ጄቶች አውድመዋቸዋል። ባለፈው አንድ ሳምንት ውስጥ አሜሪካ የመን ውስጥ በሚገኙ የሁቲ ኢላማዎች ላይ 5 ጊዜ ጥቃት መፈጸሟ ታውቋል። ከትናንት በስቲያ ረቡዕ አሜሪካ ባደረገችው ድብደባ 14 የሁቲ ሚሳይሎችን መምታቷን አስታውቃለች። ሚሳይሎቹ ለመወንጨፍ ተዘጋጅተው ሳለ እንደተመቱ የአሜሪካ ማዕከላዊ እዝ አስታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በመጪው ሳምንት 90,000 ወታደሮች የሚሳተፉበትንና ከአስርት ዓመታት ወዲህ ከፍተኛ ነው የተባለ የጦር ልምምድ እንደሚያደርግ አስታውቋል። ስቴድፋስት ዲፌንደር 24 የተሰኘውና ለወራት የሚቆየው ልምምድ የቃል ኪዳን ድርጅቱ ግዛቶችን ሁሉ እንደሚከላከል ለሩሲያ ለማሳየት ነው ተብሏል። ልምምዱ የሚደረገው የሩሲያና የዩክሬን ጦርነት አሸናፊ በሌለበት ሁኔታ በመቀጠል ላይ ሳለ ነው። ፕሬዚደንት ፑቲን በዩክሬን ላይ ጥቃት እንዲጀመር ከማዘዛቸው ቀደም ብሎ ባሉት ወራት ኔቶ በሩሲያና በዩክሬን አካባቢ ባሉ ግዛቶቹ የመከላከያ አቅሙን በማጠናከር ላይ እንደነበር ታውቋል። ለመካሄድ የታቀደውን ልምምድ በአካባቢው ኔቶ የሚያደርገውን እንቅስቃሴ ከቀዝቃዛው ጦርነት ወዲህ የታየ ትልቁ እንቅስቃሴ ነው ተብሏል። ልምምዱ በተጨማሪም የሩሲያ የኔቶ አባል አገርን ከማጥቃት እንድትታቀብ ለማድረግ ያለመ ነው ተብሏል። እንግሊዝ ለልምምዱ 20,000 ጦሯን፣ ተዋጊ ጀቶች፣ የቅኝት አውሮፕላኖችን፣ የጦር መርከቦችንና ባህር ሰርጓጅ መርከቦችን እንደምትልክ ታውቋል። ሰሜን ኮሪያ በባህር ውስጥ ተጓዥና ኒውክሌር ተሸካሚ የሆነ ድሮን መሞከሯን ዛሬ አስታውቃለች። ሙከራው አሜሪካ፣ ደቡብ ኮሪያና ጃፓን በጋራ ለሚያደርጉት የባህር ላይ ልምምድ የተሰጠ ምላሽ ነው ተብሏል። በተጨማሪም ሙከራው የተደረገው የሰሜን ኮሪያው መሪ ኪም ጆንግ ኡን አገራቸው ለረጅም ጊዜ ይዛ የቆየችውንና ከደቡብ ኮሪያ ጋር በሰላም እንደገና መዋሃድ እንደምትሻ የሚገልጸውን ሕገ መንግሥታዊ ድንጋጌ የሚሽርና በምትኩም ደቡብ ኮሪያን እንደ ቀንደኛ የውጭ ጠላት በሚቆጥር አንቀጽ እንደሚተካ ማስታወቃቸውን ተከትሎ ነው። ሰሜን ኮሪያ እንዳለችው የባህር ውስጥ ድሮኑ ባለፈው ዓመትም ተሞክሮ የነበረ ሲሆን የጠላት መርከቦችንና ወደቦችን ለማጥቃት ታስቦ የተሰራ ነው። የደቡብ ኮሪያ መከላከያ ኃይል በበኩሉ ድሮኑ ያለውን ብቃት በተመለከተ ሰሜን ኮሪያ አጋና አቅርባለች ብሏል። በኮሪያ ባህረ ገብ መሬት አካባቢ ያለው ውጥረት ከመቼውም ጊዜ በላይ ማየሉ ታውቋል። ሰሜን ኮሪያ የመሳሪያ ሙከራዋን በማጣጧፏ እና የኒውክሌር ዛቻ በማድረግ ላይ ስትሆን በምላሹ ደግሞ አሜሪካና በእስያ የሚገኙ አጋሮቿ የጋራ ወታደራዊ ልምምዳቸውን አጠናክረው ቀጥለዋል። በመጨረሻም ግብፃዊው የእግር ኳስ ኮከብ ሞሐመድ ሳላህ ትናንት አገሩ ከጋና ብሔራዊ ቡድን ጋር በነበረባት ግጥሚያ ወቅት በቋንጃው አካባቢ የደረሰበት ጉዳት እንደሚመረመር የብሔራዊ ቡድኑ ሐኪም አስታውቀዋል። የሊቨርፑል አጥቂ ሳላህ ትናንት ከግብፅ ከጋና ጋር 2-2 በተለያየችበት የቡድን ቢ ጨዋታ ወቅት ከመጀመሪያው ግማሽ መጠናቀቅ ቀደም ብሎ በደረሰበት ጉዳት ምክንያት አቋርጦ ለመውጣት ተገዷል። ሳላህ ቋንጃው አካባቢ ውጋት ስላጋጠመው ተቀይሮ ሊወጣ ችሏል ሲሉ የቡድኑ ሐኪም መሐመድ አቡ ኤሌላ ለኤኤፍፒ ዜና ወኪል ተናግረዋል። ግብፅ ከኬፕ ቨርድ ጋር ሰኞ ላለባት ግጥሚያ መጫወት ይችል እንደው ለመወሰን ዛሬ የሕክምና ምርመራ ይደረጋል ብለዋል ዶክተሩ። የ31 ዓመቱ ሳላህ ባረፈበት ሆቴል ካለ ችግር ሲራመድ እንዳየው የኤፍፒ ዘጋቢ በሪፖርቱ አመልክቷል። ግብጽ ሰኞ ከኬፕ ቨርድ ጋር ያለባት ጨዋታ ወደሚቀጥለው ደረጃ ከሚያልፉ 16 ቡድኖች አንዱ ለመሆን ወሳኝ ይሆናል። የአፍሪካ ጨዋታ ዛሬም በመቀጠል ኬፕ ቨርድ ሞዛምቢክን 3-0 ስትረታ፣ ሴኔጋልና ካሜሩን በአሁን ሰዓት መጫወት ላይ ሲሆኑ ጊኒና ጋምቢያ ደግሞ ከምሽቱ 3 ሰዓት ላይ እንደሚገናኙ ይጠበቃል። ክብራትና ክብራን ለምሽቱ ያስኩት ዜና በዚህ ተጠቃልሏል። ለቀሪው ዝግጅቶች ወደ ስመኝሽ መላቸው አሉ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ጥር 10 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድምጽና ምስል ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እና በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ወደ ቀዳሚው አብይ ርዕስ ዘገባ እንለፍ። ኢትዮጵያና ሶማሊያ በተፈራረሙት የመግባቢያ ሰነድ ምክንያት በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንዲረግብ የአፍሪካ ህብረት፣ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ ጥሪ ያቀረቡ። የዩጋንዳ ዋና ከተማ ካምፓላ ላይ በተካሄደው የምስራቅ አፍሪካ ሀገሮች በይነልም መንግስታት ባለስልጣን ወይም ኢጋድ ጉባኤ ላይ የተገኙት መልእክተኞች የሱዳን ተፋላሚ ወገኖችን በአስቸኳይ ተኩስ አቁም እንዲያደርጉ ያሳሰቡ ሲሆን ሁለቱ ቀውሶች በአፍሪካ የአፍሪካ ቀንድ ቀጠና መረጋጋት ላይ አደጋ መደቀናቸውን ተናግረዋል። የአሶሲየትድ ፕሬስን ዘገባ ቆንጂት ታየ ታቀርበዋለች።
ትናንት ሐሙስ ካምፓላ ላይ በተካሄደው የኢጋድ አባል ሀገሮች ጉባኤ ላይ የጅቡቲ ፕሬዚደንት ኢስማኤል ኦማር ጋሌ፣ የኬንያው ፕሬዚደንት ዊሊያም ሩቶ፣ የሶማሊያው ሐሰን ሼክ ማህሙድ እና የደቡብ ሱዳን ፕሬዚደንት ሳልቫኪር ተገኝተዋል። የኢትዮጵያ መንግስት ግብዣው የቀረበበት ጊዜ አጭር መሆኑን በምክንያትነት በመጥቀስ በስብሰባው ላይ እንደማይገኝ አስቀድሞ ማስታወቁ ይታወሳል። መሪዎቹ በጉባኤያቸው መጨረሻ ባወጡት መግለጫ በቀጣናው ያሉትን ውጥረቶች ለማርገብ ገንቢ ውይይት እንዲደረግ ጥሪ አቅርበዋል። ስብሰባውን በሊቀመንበርነት የመሩት የጅቡቲው ፕሬዚደንት ጌሌ ውጥረቶቹን ለማርገብ በሚደረጉ ጥረቶች ብርቱ አመራር እንደሚያስፈልግ ነው የተናገሩት።
ዛሬ እዚህ የተሰበሰብነው በእህት አገራችን በሱዳን ካለው አውዳሚ ጦርነትና በቅርብ ጊዜ ደግሞ በኢትዮጵያና በሶማሊያ ግንኙነት ዙሪያ ከተፈጠሩት ሁኔታዎች ጋር ተያይዞ ቀጣናችን አጣዳፊና ፈታኝ ሁኔታ ውስጥ ባለበት በዚህ ወቅት ነው። እነዚህ ፈተናዎች ጠንካራ አመራር፣ የማያወላውል ቁርጠኝነትና በድንበርም ይሁን በርዕዮተ ዓለም ያልተገደበ የጋራ ራዕይ የሚጠይቁ ናቸው።
በኢጋድ የመሪዎች ስብሰባ ላይ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህማት፣ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ተወካይ ማይክ ሃመር፣ የአውሮፓ ህብረት እና የአረብ ሊግ መልእክተኞች እንዲሁም ሌሎችም ተወካዮች ተገኝተዋል። ሶማሊላንድን ለሚጨምረው የሶማሊያ አንድነት እውቅና ያላቸው መሆኑንም አሰምተዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር በኢትዮጵያና በሶማሊላንድ መካከል የተፈረመውን ኢትዮጵያ የቀይ ባህር በር የምታገኝበትን የመግባቢያ ሰነድ አልሸባብ ተዋጊ ለመመልመል እየተጠቀመበት መሆኑ አሳሳቢ ነው ብለዋል።
As we have repeatedly said, the United States recognizes the Federal Republic.
ደጋግመን እንደተናገርነው ዩናይትድ ስቴትስ ለሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነት፣ ሶማሊላንድንም ለሚጨምረው አንዲት ሀገርነቷና የግዛት አንድነቷ እውቅና ሰጥታለች። የሶማሊላንድ ጉዳይ የሶማሊላንድን ህዝብ ጨምሮ በሶማሊያውያን የሚወሰን ጉዳይ መሆኑን እናምናለን። በተለይ የሚያሳስበን በኢትዮጵያና በሶማሊላንድ መካከል የተፈረመውን የመግባቢያ ሰነድ ተከትሎ እየጨመረ ከመጣው ውጥረት ሶማሊያውያን ከአፍሪካ ቀጠናዊና ከዓለም አቀፋዊ አጋሮች ጋር ሆነው የአልቃይዳ የምስራቅ አፍሪካ ቅርንጫፍ በሆነው አልሻባብ ላይ በሚያካሄዱት ውጊያ ላይ የደቀነው የማደናቀፍ አደጋ ነው። አልሻባብ ኢትዮጵያና ሶማሊላንድ የፈረሙትን የመግባቢያ ሰነድ አዳዲስ ተዋጊዎችን ለመመልመል እየተጠቀመበት መሆኑን የሚያመለክቱ አሳሳቢ ምልክቶች ከወዲሁ እያየን ነው።
የአፍሪካ ህብረትና የአውሮፓ ህብረትም ለሶማሊያ ሉዓላዊነትና የግዛት አንድነት ያላቸውን እውቅና ገልጸዋል። ኢትዮጵያና ሶማሊላንድ የመግባቢያ ስምምነቱን መፈረማቸውን ተከትሎ ውጥረቱ እየተባባሰ ሄዷል። ሶማሊላንድ በባህር በሩ ለውጥ ከኢትዮጵያ በቅርቡ የነጻ ሀገርነት እውቅና አገኛለሁ ብላ የምትጠብቅ ሲሆን ይህም ሶማሊያን አስቆጥቷታል። ሱዳንን በሚመለከት የአሜሪካው ልዩ ተወካይ ማይክ ሃመር ሲናገሩ የሱዳን የጦር ኃይል አዛዥ ጀነራል አብደልፋታ ቡርሃንና የፈጥኖ ደራሽ ኃይሎቹ አዛዥ ጀነራል መሐመድ ሐምዳን ዳጋሎ ሄሜቲ እንደ አውሮፓውያን አቆጣጠር ታህሳስ 9 ቀን በተካሄደው የኢጋድ የመሪዎች ጉባኤ ላይ ካለ አንዳች ቅድመ ሁኔታ ተኩስ አቁም ለማድረግ የገቡትን ቃል ማክበር እንዳለባቸው አሳስበዋል። ግጭቱ ቀጥሎ ሱዳን የተበታተነች እንደሆነ ተጠያቂነቱ በእነሱ ላይ እንደሚያርፍም ነው ማይክ ሃመር አክለው ያሳሰቡት። ሄሚቲ በትናንቱ የኢጋድ ስብሰባ ላይ የተገኙ ሲሆን ንግግር ግን አላደረጉም። የሱዳን መንግስት ሄሚቲ በጉባኤው ላይ እንዲገኙ መጋበዛቸውን የሀገሬን ሉዓላዊነት የጣሰ አድራጎት ነው በማለት ወንጅሎ ከኢጋድ ጋር ያለውን ግንኙነት ባለፈው ማክሰኞ አቋርጧል። የአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ አኔት ዌበር ሁለቱ የአፍሪካ ቀንድ ቀውሶች በዓለም ዙሪያ ከሚዘዋወሩ ጭነቶች ውስጥ 10% ከሚያልፍበት ወሳኙ የቀይ ባህር መስመር ጋር ተያያዥ መሆናቸውን አሳስበው የአፍሪካ ቀንድ ሀገሮች የየመን ሁቲዎች በአካባቢው በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ለማስቆም በጋራ እርምጃ እንዲወስዱም ጥሪ አሰምተዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የመጽሔት ትንታኔው ይቀጥላል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የሐሰት ማህበራዊ ሚዲያ ገጽ በመጠቀም በህዝቦች መካከል ግጭትና ብጥብጥ እንዲፈጠር መረጃ ሲያሰራጩ ነበር ያላቸውን 29 ሰዎች ማሰሩን ትላንትና ሐሙስ አስታውቋል። የታሳሪ ቤተሰቦችና የክልሉ ነዋሪዎች በበኩላቸው ግለሰቦቹ የታሰሩት የአካባቢውን ባለስልጣናት ስለነቀፉና በክልሉ አሉ ያሏቸውን ብልሹ አሰራሮች ተችተው በስማቸው በተከፈተ ገጽ በመጻፋቸው እንጂ ሐሰተኛ ገጽ ተጠቅመው ግጭት ቀስቃሽ መልእክቶችን አላስተላለፉም ሲሉ ለአሜሪካ ድምጽ አስረድተዋል። የአሜሪካ ድምጽ በዚህ ጉዳይ አስተያየታቸውን የጠየቃቸው የሐዋሳ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህርና ተመራማሪ እያየሁ አለምየው እርምጃው የሐሳብ ነጻነትን የሚገድብ መሆኑን ጠቅሰው ሐሳብ የመግለጽ መብት በዓለም አቀፍ የሰብአዊ መብቶች ድንጋጌዎች በኢትዮጵያ ህገ መንግስትና የጥላቻ ንግግርና ሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር በወጣው አዋጅ መሰረት መፈጸም እንዳለበት ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊና የጸጥታ መረጃ ዘርፍ ኃላፊ አቶ ኃይሉ ማቴዎስ የሐሰት ማህበራዊ ሚዲያ ገጽ በመጠቀም በህዝቦች መካከል ግጭትና ብጥብጥ እንዲፈጠር መረጃ ሰራጭቷል የተባሉ 276 ሰዎች መለየታቸውን፣ ከእነዚህም ውስጥ 145ቱ እንዳይጽፉ መከልከላቸውና ሌሎቹ መታሰራቸውን ትላንት ለደቡብ ቴሌቪዥን በሰጡት ቃል ተናግሯል።
እንደ ማዕከላዊ ክልል 29 ግለሰቦች ሌሎችም እንደ እንትናቸው ተመክሮ ለኮ በህግ ቁጥጥር ከገቡ በኋላ ከክልል ድንበር ተሻጋሪ ጥምረት በመፍጠር አሁን ያለው ዘመቻ የፌስቡኩ ሁለገብ ስራዎች በተሰሩት አሁን ክልሉ አንጻራዊና ሰላም ሂደት ይገኛል ተብሎ ይታሰባል።
አቶ ኃይሉ ለተጨማሪ ጥያቄዎች ምላሽ እንዲሰጡን በስልክ ላቀረብላቸው ጥያቄም ሆሳና ከተማ የሚገኘው ቢሮቸው ካልተገኘ በስተቀር በስልክ መረጃና ማብራሪያ እንደማሰጡ መያዛቸውን አስታውቀዋል። በሌላ በኩል ሀዲያ ሚዲያ ሀውስ የተባለ የኢንተርኔት ገጽ ባለቤት መለስ አብርሃም ከታሳሪዎች መካከል መሆኑና ሌሎችም ወጣቶች አብረው መታሰራቸውን መሐመድ የተባለ ወንድሙ ለአሜሪካ ድምጽ ገልጧል።
እኛ አካባቢ ላይ በጣም የሚታወቀው አንድ ነገር አለ። ደሞዝ የመንግስት ሰራተኛ አይከፈልም። የመንግስት መስሪያ ቤቶች በአብዛኛው ዝግ ናቸው። ደሞዝ አምስት ወር የማይከፈልበት ሀገር ነው። እዚህ ጋር ተያይዞ ይጽፋል። እንግዲህ ከማዳበሪያ ጋር ተያይዞ 2-3 ሺህ ብር የሚሸጠው ማዳበሪያ እኛ አካባቢ 20 ሺህ ብር ነው የሚሸጠው። ይህን ደግሞ በህጋዊ መንገድ መጠየቅ ልትተሰርሉ ትችላለህ። በህጋዊ መንገድ የጠየቀውን አስወዳደር ጭምር ሲፈነክቱ የነበረበት ሁኔታ የነበረው ከዚህ ጋር ተያይዞ ማዳበሪያ ከመንግስት የመጣውን ለምንድን ነው በነጋዴዎች እጅ ገብቶ በህገወጥ መንገድ የሚሸጠው? ለምን መንግስት የሰጠውን ማዳበሪያ ለአርሶአደሩ በአግባቡ አይከፋፍልም? የሚሉ ነገሮችን በደንብ ያወራ ነበርና ከዚህ ጋር ተያይዞ የዞኑ አመራር ይህን ችግር እየፈጠረ እንዳለ ስጽፍ ነበርና ይህን ነው ያወራ የነበረው። ስለዚህ ይህን ሰው ለማሰር ብቸኛ ምክንያት ለዛ አይነት ግጭት ለመፍጠር ምናምን የሚል ነገር ነው የሚጠቀሙት። ይሄ የተሳሳተ ነገር ነው።
የጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ለሀገር ውስጥ ብዙሀን መገናኛ በሰጡት አስተያየት በክልሉ በተለይም በወልቂጤ ከተማ በጉራጌና በቀበና መካከል ባለፈው ጥቅምት 2 ቀን 2016 ዓ.ም የተነሳውን ግጭት ጠቅሰው ተናግሯል።
ማህበራዊ ሚዲያዎችን ጥቁር ለይተን ከለየናቸው ውስጥ ልማታዊ የሆኑ አጋዥ የሆኑ በሁሉ የሚተቹ የመንግስት መካከል እንዲስራ የሚያነሳሱ ክፍተቶችን የሚያሳዩ ልማታዊ የሆኑ ስህተቶችን ደግሞ እንዲታረም የሚተቹትን ለይተናል። እንደዚህ አቅምናቸው ላይ ማለት ነው። በጣም ተገቢ ያለሆነ ቀውስ በዚህ ክልል እንዲመጣ እየሰሩ ብዙዎቹ ተቀጥሮ የሚንቀሳቀሱ ስለሆኑ እነዚህ ሚዲያዎች በቁጥር በአድራሻ ለይተን በራስምን መፈቀቀሙ ይህን በጋቶቹ ለህግ ቀርባሉ።
አቶ መሐመድ ግን ወንድማቸው ሆነም ሌሎች ወጣቶች የታሰሩት በአካባቢው ባለስልጣናት ላይ ወቀሳ ስለሰነዘሩ ነው ይላሉም።
መለሰ በግልጽ በራሱ ቤጅ ነው የሚታገለው ና አሁን አሁን ከፌደራል መንግስት ጋር ያለው ነገር እየጠበቀ ስለመጣ ይመስለኛል ያላቸውን ችግር ያላቸውን ዝርፊያና ሌሎች ችግሮችንም እንዳያጋልጥ በሚል የሆነ ጭቃ ለመቀባት የሚካሄድ አካሄድ ነው ያለው። አሁን ላይ በሀገር አቀፍ ደረጃ የብልጽግና ፓርቲ ወይንም መንግስት እየሰራ ያለውን ልማትና አጠቃላይ እንቅስቃሴ ይደግፋል። እንዳደረግ ሲል ይሄ ነው ድንገታቸው ከመንግስት ጋር ጥብቅ የሆነ ነገር ከመጣ ጉዳትን ይወጣ ነው። በቃ ይህ ልጅ ጉዳችንን ያጋልጣል፣ አንድ ቀን ልንጠይቅ እንችላለን የሚል የመንግስት አመራር ችግር በተለይ ማዕከላዊ ኢትዮጵያ ውስጥ በተለይም ደግሞ ዲያዞን
ቪኦኤ በዚህ ጉዳይ አስተያየታቸውን የጠየቃቸው የሐዋሳ ዩኒቨርሲቲ የጋዜጠኝነትና የኮሚኒኬሽን መምህርና ተመራማሪ እያዩ አለማየሁ ሀሳብን የመግለጽ መብት ዓለም አቀፍ ደረጃ እውቅና ከሚሰጣቸው መሰረታዊ መብቶች ውስጥ አንዱ ነው ብሏል።
ዓለም አቀፍ የሰብአዊ መብቶች ድንጋጌ ሀሳብን በነጻነት የመግለጽ መብት በምንም አይነት ሁኔታ የማይገፈፍ እንደሆነ፣ ወደ ሀገራችን ስንመጣ ደግሞ በህገ መንግስቱ አንቀጽ 29 ላይ ሀሳብን የመግለጽ መብት እንደሚጠበቅ ማለት ነው በሀገሪቱ ህጎች። ነገር ግን በዚሁ አንቀጽ በንዑስ አንቀጾች ስር የሚገለጹ ሀሳቦች በተለይ በመገናኛ ብዙሀን የሚተላለፉ ግጭትን የሚቀሰቅሱ በሚሄድ ከአንድ ብሔር ጋር የሚያጋጩ በአንድ ቡድን ላይ ሰውን የሚያስነሱ ሲሆኑ ክልከላ ሊደረግባቸው እንደሚችል ተቀምጦ እናገኘዋለን። ከኛ ህገ መንግስት በኋላ ደግሞ ሀሰተኛ መረጃንና የጥላቻ መልእክቶች ለመከላከል ሲባል የወጣ አዋጅ አለ። አሁን እንግዲህ 3 አይነት የተለያዩ የህግ ማዕቀፎች አሉ ማለት ነው በዚህ ስር። ስለዚህ በዚህ አዋጅ ራሱ ሀሳብን መግለጽን እንዲበረታታ ነው እንጂ የምንቅፍ አይደለም የሚል ራሽናል ይቀመጣል። ነገር ግን ወደ ተግባራዊነቱ ስንመጣ አልፎ አልፎ ከአዋጁ ጋር ከህገ መንግስቱ ጋር ዓለም አቀፍ ኮንቬንሽን ጋር አብረው የሚያሄዱ ድርጊቶች ሲፈጸሙ እናያለን። ሰዎች የሆነ ነገር ስለጻፉ ብቻ የሚታሰሩበት ሁኔታ ሲፈጠር እናያለን።
እነዚህን ህጎችን በተመለከተ የአፈጻጸም ክፍተት አለ ሲሉ ተናገሩት አቶ እያየው። በአንጻሩ ሀሳብን በነጻነት የመግለጽ መብት ለመጠቀም የሚጥፉ ግለሰቦችና መገናኛ ዘዴዎች ኃላፊነት በተሞላ አኳኋን መረጃ እንዲያስተላልፉ መክረዋል።
ጥሩ የተባሉ ሰዎች የጻፉበት ነገር ኮንሲኮንሱ ክሊር ዴንጀር ከሌለው በቀር አዋጅ ላይ በተቀመጠው ህገ መንግስቱ ላይ በተቀመጠው እንዲሁም ዓለም አቀፍ የሰብአዊ መብቶች ድንጋጌ ላይ በተቀመጠው መሰረት የሚያሳስር ነገር ላይኖር ይችላል የሚል ሀሳብ ነው ያለ። ከዚህ ጋር ተያይዞ ግን አሁን በእኛ ሀገር በመደበኛ መገናኛ ብዙሀንም በማህበራዊ መገናኛ ብዙሀን መልእክቶች ተላልፈው ብዙ ጉዳት ደርሰናል። አንደኛው ራሽናልም ይሄ አዋጅ ሲወጣ እነዚህም ጉዳቶች ለመከላከል ነው። እዛው አዋጅ ላይ ደግሞ የፖለቲካ ትችት ስለሰነዘረ ብቻ ሰው በዚህ ጥፋት ሊጠይቅ እንደማይችል ያስቀምጣል። ሀሰተኛ መረጃም ቢሆን ያንን መረጃ ያካፈለው ሰው ለማጣራት እርሱ የሚችለውን ያህል ሄዶ ከሆነ ይላል ከሆነ እንደ ሀሰተኛ መረጃ ተቆጥሮ ላይጠይቅበት ይችላል ይላል። ስለዚህ እነዚህ ሁሉ እንትኖች እያሉ ግን አሁን የምናየው ነገር የሆነ ሰው የሆነ ነገር በጻፈ ቁጥር ፖለቲካል ኢንቴንሽን ያለ በሚመስል መልኩ ለትርፍ ሲዳረግ እያስተዋልን ነው።
ክፍተቶችን ያነሱት የጋዜጠኝነትና የኮሚኒኬሽን መምህርና ተመራማሪ እያየሁ አለማየሁ የመፍትሄ ሀሳቦችን ሲያስቀምጡ ዓለም አቀፍ ድንጋጌዎችን የኢትዮጵያ ህገ መንግስትን ማክበርና በህብረተሰቡ
ላይኖር ይችላል የሚል ሀሳብ ነው ያለ። ከዚህ ጋር ተያይዞ ግን አሁን በእኛ ሀገር በመደበኛ መገናኛ ብዙሀንም በማህበራዊ መገናኛ ብዙሀንም መልእክቶች ተላልፈው ብዙ ጉዳት ይደርሰናል። አንደኛው ራሽናልም ይሄ አዋጅ ሲወጣ እነዚህም ጉዳቶች ለመከላከል ነው። እዛው አዋጅ ላይ ደግሞ የፖለቲካ ትችት ስለሰነዘረ ብቻ ሰው በዚህ ጥፋት ሊጠየቅ እንደማይችል ያስቀምጣል። ሐሰተኛ መረጃም ቢሆን ያንን መረጃ ያካፈለው ሰው ለማጣራት እርሱ የሚችለውን ያህል ሄዶ ከሆነ ይላል ከሆነ እንደ ሐሰተኛ መረጃ ተቆጥሮ ላይጠየቅበት ይችላል ይላል። ስለዚህ እነዚህ ሁሉ እንትኖች እያሉ ግን አሁን የምናየው ነገር የሆነ ሰው የሆነ ነገር በጻፈ ቁጥር ፖለቲካል ኢንቴንሽን ያለው በሚመስል መልኩ ለእስር ሲዳረግ እያስተዋልን ነው።
ክፍተቶችን ያነሱት የጋዜጠኝነትና የኮሚኒኬሽን መምህርና ተመራማሪ እያየሁ አለማየሁ የመፍትሄ ሀሳቦችን ሲያስቀምጡ ዓለም አቀፍ ድንጋጌዎችን የኢትዮጵያ ሕገ መንግስትን ማክበርና በህብረተሰቡ ዘንድ የመረጃ ስረጫጨትና አጠቃቀምን ግንዛቤ መፍጠር ይገባል ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በተከታይ ዘገባ ደግሞ ወደ ትግራይ ክልል እናልፋለን። በትግራይ ክልል ጊዜያዊ አስተዳደሩ በቅርቡ ያወጣውና በስራው ላይ ያዋለው የደንብ ቁጥር 4/2016 የህገ መንግስቱ ጋር ስለሚቃረንና ለሰብአዊ መብቶች ጥሰት ስለሚዳርግ በህገ መንግስት ጉዳዮች አጣሪ ጉባኤ እንዲሻር መጠየቁን ሂዩማን ራይትስ ፈርስት የተሰኘ የኢትዮጵያ የመብት ተሟጋች ድርጅት አስታወቀ። የድርጅቱ ዳይሬክተር አቶ ተስፋለም በረሃ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ጊዜያዊ አስተዳደሩ ያወጣው ይህ ደንብ በፕሪቶሪያው ስምምነት ህጋዊነቱን አጥቶ በፈረሰው ክልላዊ ምክር ቤት የወጡት የአስቸኳይ ጊዜ አዋጆች በስራ ላይ እንዲቀጥሉ የሚያደርግ መሆኑን ተናግረዋል። በጉዳዩ ላይ ከትግራይ ክልል ፍትህ ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የትግራይ ክልል ጊዜያዊ አስተዳደር ካቢኔ ያወጣውና ከህዳር 26 ቀን 2016 ዓ.ም ጀምሮ ስራ ላይ እንዲውል የተወሰነው ደንብ ቁጥር 4/2016 በህገ መንግስት ጉዳዮች አጣሪ ጉባኤ እንዲሻር አቤቱታ መቅረቡን የሂዩማን ራይትስ ፈርስት ዲሬክተር አቶ ተስፋ አለም በርሀ ለአሜሪካ ድምፅ ገልጸዋል። በፕሪቶሪያው ስምምነት መሰረት ህጋዊ አይደለም ተብሎ በፈረሰው የትግራይ ክልል ምክር ቤት የወጡት የአስቸኳይ ጊዜ አዋጆች አሁንም እንዲቀጥሉ በመደረጋቸው ድርጅታቸው አቤቱታ ማቅረቡን ተናግረዋል። አዲሱ ደንብ ካስቀጠላቸው አዋጆች መካከልም ከ1000 በላይ የፖሊስ አባላትን ከስራ ያሰናበተው አዋጅ እንደሚገኝበት ዲሬክተሩ ይናገራሉ።
የመጀመሪያው በጦርነቱ ወቅት ወጥተው የነበሩ ህጎች፣ አዋጆች ለምሳሌ አንዱና ትልቁ ነባሩን የሆነ ፖሊስ ኮሚሽን በማፍረስ እንደ አዲስ ያዋቀረ አንድ አዋጅ ነበረ። ስለዚህ ያን አዋጅ አሁንም እንዲቀጥል ነው ደንቡ በግልጽ ያስቀመጠው። በጦርነቱ ወቅት በወጡ አዋጆች 1000 እና 2000 የሚሆኑ የፖሊስ አባላት የነበሩ ከድሮ 20 እና 30 ዓመት ያገለገሉ ማለት ነው ያለምንም ክፍያ ያለምንም ህጋዊ መሸኛ እንዲበተኑ ነው የተደረገው።
ከዚህ በተጨማሪም አዲሱ ደንብ የፈጠራቸው ሌሎች ችግሮች መኖራቸውን አቶ ተስፋ አለም አመልክተዋል።
ሁለተኛው በእነዚህ በጦርነቱ ወቅት በወጡ አዋጆች የተቀጡ ሰዎች በወንጀልም ሊሆን ይችላል፣ በፍትሐ ብሔር የተወሰነም ሊሆን ይችላል። በተለይ በወንጀል የተቀጡ ሰዎች ይግባኝ እንዳይሉ የከለከለ ደንብ በመሆኑ ነው። ሶስተኛ ችግር ጦርነቱ ሲጀምር ከጥቅምት 24/2013 እስከ ህዳር 30/2016 ዓ.ም የመንግስት ሰራተኞች ውዝፍ ደሞዝ እንዳይጠይቁ ወደ ፍርድ ቤት እንዳይሄዱ ተከልክለዋል የሚል ድንጋጌ ስለያዙ ነው።
ይኸው ደንብ በፌዴራሉ ህገ መንግስት ላይ ከተቀመጡት ድንጋጌዎች ጋር እንደሚቃረንም ነው ዲሬክተሩ የገለጹት።
የህገ መንግስት የበላይነት አንቀጽ 9(1) ተጣሰ በማለት ነው የመጀመሪያው ማለት ነው። ሁለተኛው የይግባኝ መብት የሚገድብ ወደ ሰበር ፍርድ ቤት መሄድ አይቻልም ብሎ የሚገድብ ደንብ መውጣቱ ከህገ መንግስቱ ከኢፌድሪ የፌዴራል ህገ መንግስት አንቀጽ 80(3)(ሀ) ማንኛውም ውሳኔ መሰረታዊ የሆነ የህግ ስህተት አለበት ተብሎ ከታመነ ወደ ፌዴራል ሰበር ፍርድ ቤት መቅረብ አለበት ብሎ ህገ መንግስቱ በግልጽ ያስቀምጣል። ይሄ ደንብ ግን በደንብ ለዛውም ማለት ነው ወደ ሰበር ፍርድ ቤት መሄድ አይቻልም ብሎ ህገ መንግስቱን ነው የሻረው። ሶስተኛው የመንግስት ሰራተኞች ብቻም አይደለም የግል ሰራተኞች የነበሩ በሁለቱ አመት ውስጥ እስከ ህዳር 30/2016 ዓ.ም ያለው ውዝፍ ደሞዝ መጠየቅ አይቻልም ብሎ ስላስቀመጠ ይህ ደግሞ የኢፌድሪ ህገ መንግስት አንቀጽ 37 ማንኛውም በፍርድ ቤት ሊጠየቅ የሚገባውን ጉዳይ መብት የሚገድብ ነው ማለት ነው።
በዚህ ደንብ መውጣት የሕገ መንግሥት ጥሰት ተፈጽሟል ብሎ የሚያምነው ሂዩማን ራይትስ ፈርስት ደንቡ እንዲሻር በፌዴሬሽን ምክር ቤት ስር ለሚገኘው የሕገ መንግሥት ጉዳዮች አጣሪ ጉባኤ አቤቱታ ማቅረቡን አቶ ተስፋ ዓለም ገልጸዋል።
እነዚህ ድንጋጌዎች ከሕገ መንግሥቱ የሚጣረሱ የሚቃረኑ ስለሆነ የሕገ መንግሥት የበላይነት ተከብሮ ያው የደንቦቹ ድንጋጌዎች መሻር አለባቸው። ሙሉ በሙሉ ተሽረው ድሮ የነበሩ የፖሊስ አባላት ወደ ስራቸው እንዲመለሱ፣ ይግባኝ የማለት መብታቸው የተገደቡ በዚህ ደንብ ይግባኝ የማለት መብታቸው እንዲከበር፣ ደሞዛቸውን መጠየቅ የተከለከሉ በዚህ ደንብ ደሞዛቸውን እንዲጠይቁ መብት እንዲሰጣቸው፣ ይሄን ደንብ እንዲሽረው ነው የሕገ መንግሥት አጣሪ ጉባኤው ወደ ፌዴሬሽን ምክር ቤት አቅርቦ ይሄን ደንብ እንዲሽረው ነው ጥያቄያችን ማለት ነው።
የመብት ተሟጋቹ ድርጅት አቤቱታ ለሕገ መንግሥት ጉዳዮች አጣሪ ጉባኤ መቅረቡን የአሜሪካ ድምፅ አረጋግጠዋል። በዚህ ዙሪያ የትግራይ ክልል ፍትሕ ቢሮ ኃላፊ ምላሽና አስተያየት እንዲሰጡን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ሊሳካልን አልቻለም። የክልሉ ጊዜያዊ አስተዳደር አንድ ከፍተኛ የሥራ ኃላፊ ከዚህ ቀደም ማንነታቸው እንዳይጠቀስ በመጠየቅ ለአሜሪካ ድምፅ በሰጡት አስተያየት ግን በጦርነቱ ወቅት የወጡት የአስቸኳይ ጊዜ አዋጆች በሂደት እንደሚሻሩና ወደ መደበኛው የሕግ አሰራር እንደሚገባ ተናግረው ነበር። በፍርድ ቤቶች በአዋጆቹ የተፈረደባቸው ሰዎችና በክርክር ሂደት ላይ ያሉ ጉዳዮችን በተመለከተ ደግሞ የባለሙያዎች ቡድን ተቋቁሞ መፍትሄ እያፈላለገ እንደሆነ በጊዜው ጠቅሰዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ የአውሮፓ ህብረት ፓርላማ የተኩስ አቁም እንዲደረግ ውሳኔ ማሳለፉን እንዲሁም የጋዛ የጤና ባለስልጣናት የጤና ስርዓቱ በአስር ሺዎች የሚቆጠሩ ጉዳት የደረሰባቸውን ሰዎች መሸከም አቅቶት የመውደቅ ጫፍ ላይ ይገኛል ማለታቸውን ተከትሎ በእስራኤልና በዋና አገሯ ዩናይትድ ስቴትስ ላይ ዓለም አቀፍ ጫና እየጨመረ ነው። በተለይ በየትኛውም ትላልቅ የኃይል ጥምረቶች ውስጥ ያልተካተቱ ሀገራት መሪዎች ጉባኤ ሊጀመር መሆኑ ዩናይትድ ስቴትስን የሚያሰጋ እንደሆነ የፖለቲካ ተንታኞች ጠቁመዋል። የአሜሪካ ድምጿ አኒታ ፓውል ይህ ሁኔታ እንዴት ዩናይትድ ስቴትስን ሊጎዳት እንደሚችል ገልጻ ያጠናቀረችውን ዘገባ ኤደን ገረመው ታቀርበዋለች።
ዩናይትድ ስቴትስ እስራኤል ሐማስን ለማጥፋት የምታደርገውን ጥረት መደገፏን በቀጠለች ቁጥር ተግዳሮቶች እየገጠሟት ነው። የአውሮፓ ፓርላማዎች ሐሙስ ዕለት የሐማስ ወታደራዊ ቡድን ተወግዶ ሙሉ ለሙሉ ቋሚ የሆነ የተኩስ አቁም እንዲደረግ ጠይቋል። ጆሴፊና ፒቸርኖ የአውሮፓ ፓርላማ ምክትል ፕሬዝዳንት ናቸው።
ምርጫው ክፍት ነበር። አሁን ምርጫው ተዘግቷል። በቃ ጸድቋል።
ሐሙስ ዕለት ታዲያ ባይደን የተኩስ አቁም ጥሪውን ገና በግጭት ውስጥ ብዙ መንገድ አለን ሲሉ ተቃውመውታል። የእስራኤሉ ፕሬዝዳንት ሀገራቸው እያደረገችው ባለው ተልዕኮ 2 ሚሊዮን የጋዛ ነዋሪዎች በአስከፊ ሁኔታ መጎዳታቸውን ቢያረጋግጡም ነገር ግን ወደፊት መቀጠል እንጂ ሌላ ምርጫ የለንም ብለዋል። አይዛክ ሄርዞግ የእስራኤል ፕሬዝዳንት
በጋዛ ካለው ሰብአዊ ሰቆቃ አልሸሽም። አንድ ነገር ማወቅ ትፈልጋለህ? እኛ እናስባለን። ለእኛ ይሄ ህመም ሲሆን፣ ጎረቤቶቻችን ደግሞ በስቃይ ውስጥ ናቸው። ነገር ግን ጠላቶቻችን በማይታመን መጠን የመሠረተ ልማት ሽብር እየፈጠሩ ባለበት ሁኔታ ውስጥ እንዴት ራሳችንን መከላከል እንችላለን?
የፖለቲካ ተንታኞች ዋሽንግተን በአስር ሺዎች እየሞቱ ያሉበትን የእስራኤልን ተልዕኮ መደገፏን በቀጠለች ቁጥር በዓለም አቀፍ ደረጃ ያላት ቁመና እየተዳከመ ነው ይላሉ። ኑሪታ ፓርሲ በኩዊንስ ተቋም ኃላፊነትን የተመለከተ አገዛዝ ክፍል ምክትል ፕሬዝዳንት ናቸው።
በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ሩሲያ ከሁለት ዓመት በፊት ተገልላ ከነበረው በላይ በአሁን ሰዓት ዩናይትድ ስቴትስ በጋዛ የተነሳ ይበልጥኑ ተገልላለች።
ይህ ሁኔታም ዩናይትድ ስቴትስ ሌሎች እንደ ሁቲ ያሉ በቀይ ባህር ላይ የንግድ መርከቦችን እያጠቁ ባሉ አማጽያንን በተመለከተ የምታደርጋቸው ጥረቶች ላይም እያገኘች ያለውን ድጋፍ አዳክሞታል።
ብቸኛዋ በጥምረት የቆየችው ሀገር ዩናይትድ ኪንግደም ናት። እንደ ፈረንሳይ፣ ስፔንና ጣሊያን ያሉ ሀገራቶች ጥለው ወጥተዋል። በድጋሚ እንግዲህ ይሄ የሚያሳየው በአሁኑ ሰዓት በአሜሪካና በአንዳንድ የቅርብ አጋሮቿ መካከል ባለው እጅግ የተለየ የፖሊሲ ፍላጎትና ለመስማማት የተነሳ የአሜሪካ በዓለም አቀፍ ደረጃ የማሳመን አቅም ምን ያህል እንደተዳከመ ነው።
እንደ ደቡብ አፍሪካ ያሉና ቀድሞም ዩናይትድ ስቴትስ በቀጠናዎች ላይ ቁጥጥር ታበዛለች የሚሉ ሀገራት እስራኤልን በዓለም አቀፍ ፍርድ ቤት እንዲከሱም አድርጓል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ
We condemn in the strongest terms
በጋዛና በዌስት ባንክ እየተካሄደ ያለውን የዘር ማጥፋትና የሰዎች ጭፍጨፋ በብርቱ እናወግዛለን።
በመጪዎቹ ቀናትም ደቡብ አፍሪካ በዩጋንዳ ካለም ዙሪያ በተውጣጡና የልዩ ልዩ የኃይሎች ጥምረት አባል ካልሆኑ 120 ሀገራት ጋር በዩጋንዳ ስብሰባ ላይ ትታደማለች። ዓለም አቀፍ አካላትን በቅርበት የሚከታተሉ የፖለቲካ ተንታኞች ታዲያ ይሄ ዩናይትድ ስቴትስን ይጎዳታል ይላሉ። አንጃሊ ዳያል በፎርድሃም ዩኒቨርሲቲ የዓለም አቀፍ ፖለቲካ መምህር ናቸው።
By indicating that it is willing to, you know, change the course of
United States የዓለም አቀፉን ፍላጎት በመጋፋት የእስራኤልን ጥቅም ለማስጠበቅ ያላትን ፍላጎት በማሳየቷ ብቻ ዓለም አቀፍ ተቋማት የሃያላን ሀገራት የፖለቲካ ፍላጎት ማስፈጸሚያ እንደሆኑ የሚጠቁምና ዩናይትድ ስቴትስም ተቋማቱን የምትታታልበት ሆኖ ይታያል።
ክርክሮቹ እንደ ጦፉ ቢቀጥሉም በጋዛ አሁንም ጦርነቱና ሰብአዊ ቀውሱ ቀጥሏል። ላኒታ ፓውል ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን የመጀመሪያ አጋማሽ ፕሮግራሞቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ሁለተኛው አጋማሽ አብዛኛው ዘገባዎቻችን የሚሆኑት በዛሬው ዕለት በተለያዩ የኢትዮጵያ አካባቢዎች በክርስትና እምነት ተከታዮች ዘንድ እየተከበረ ያለውን የከተራ በዓል የሚቃኙ ዘገባዎቻችን ናቸው። ወደዛው እናልፋለን። የጥምቀት ከተራ በዓል ከሌሎች አካባቢዎች በተለየ ድምቀት በሚከበርባት የጎንደር ከተማ ዘንድሮ ካለፉት ዓመታት በቁጥር እጅግ ያነሱ ተሳታፊዎችና ጎብኚዎች በተገኙበት እየተከበሩ መሆኑን ነዋሪዎች ተናግረዋል። ታቦታቱን ወደ ጊዜያዊ ማደሪያ በመሸኘት ላይ የነበሩ የአሜሪካ ድምጽ ያነጋገራቸው ምዕመናንም የዘንድሮ የከተራ በዓል ከወትሮ በተለየ የቀዘቀዘ ድባብ ታይቶበታል ብለዋል። በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ ያለው ግጭትም ለተሳታፊዎች ቁጥር መቀነስ ምክንያት መሆኑን ነዋሪዎቹ ጠቅሰዋል። የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበ ላቀው ግን በዓሉን ለማክበር በርካታ እንግዶች ወደ ከተማዋ ገብተዋል ሲሉ ለአሜሪካ ድምጽ ተናግረዋል። በጎንደር ያለውን የጥምቀት በዓል አከባበር ለመቃኘት በስፍራው የምትገኘው አስቴር ምስጋናው ተጨማሪ ዘገባ አላት።
ቁጥራቸው የበዛ የሀገር ውስጥና የውጭ ሀገር ጎብኚዎች የሚሳተፉበት እንዲሁም በምዕመናንና በሌሎች እንግዶች የሚደምቀው የጎንደር የጥምቀት ከተራ በዓል ዘንድሮ እንደወትረው አልሆነም ይላሉ ነዋሪዎች። ታቦት ወደ ማደሪያው በመሸኘት ላይ እንዳሉ በስልክ ያነጋገርናቸው ነዋሪዎች ይህንን ከገለጹት መካከል ናቸው።
ከተራ በዓል እየተከበረ ይገኛል። እኔ የሚገኘው እዛው ልደታ ማርያም አካባቢ ከሚገኘው ጎንደር አንዱ ታቦት አድባር ላይ የሚገኘው የተወሰነ ሰው አለ። እንደዚህ ቀደሙ ባይሆንም ያው እየተከበረ ነው፣ ግን የሰው ቁጥር እጅግ በጣም አነስተኛ ነው። ከዚህ ቀደም በርካታ የከተራ በዓላት እነዚህ ጎንደር አክብር ያለው ከዛ ጋር አዛ አንጻር ሲታይ እኔ ጋለው በታቦት እጅግ በጣም አነስተኛ ነው። ሌላው የኢትዮጵያ ያሉ ታቦታትም ወርዷል ወደ ጥምቀተ ባህሩ። እንግዲህ ከዚህ ቀደም እንደሚታወቀው ጎንደር አንዱ በድምቀት ጥምቀት የሚጠበቅበት ከሚከበርበት አካባቢ አንዱ ነው። ሆቴል ራሱ እስከሚጠፋ ድረስ በርካታ ሰዎች ነበሩ ለጥምቀት በዓል የሚመጡት ወደ ጎንደር። እኔ ባለሁበት አሁን ባለፉት ጥምቀት ከተራ በዓል በሚከበርበት አካባቢ አንድም ቱሪስት አላየሁም። ሌሎች ግን የተወሰነ ሰው አይተናል ስሉ ሰምቻለሁ ጓደኞች።
እኚው አስተያየት ሰጪ ለበዓሉ መደብዘዝ ምክንያት ያሉት ደግሞ የጸጥታ ስጋት።
አብዛኛው ሰው እኔም አውቃቸውም እንደማያውቁ የነገሩ ወደ ጥምቀት እና ያለው የጸጥታ ሁኔታ ዋናው ምክንያት።
በየአመቱ በጎንደር ከተማ በድምቀት የሚከበረውን የጥምቀት ከተራ በዓል እንደሚያከብሩ የተናገሩት ስማቸውን ያልገለጹ ሌላው አስተያየት ሰጪም የዘንድሮ በዓል ተሳታፊዎች ቁጥር ያነሰ መሆኑን አስረድተዋል።
ያሳሌውን አጼ ፋሲለደስ ጥምቀት ላይ ከሚወርዱ ታቦቶች በጣም በርካታ ታቦቶች ይወርዳሉ። ሆኖም ግን እነዛ ታቦቶች ያው የዳል ቀሶ ነው የሚመስል ሰው የለውም። በቃ ቄሶች እና የተወሰኑ ዲያቆኖች ብቻ ነው ይዘው ሲወረዱ። በተለይ አዘዞሬነቱ ሚካኤል የሚባል ታቦት አሁን ሲወርድ እሸት ብቻ ነው ያለ። ሴት የተወሰነ አስር አይሞሉ ሴት ወጣ ሰው ወድ የለም። ቱሪስቶች አሁን በፊት በጣም ነበሩ ይታወቃል። በጣም በብዛት ከየማረፊያ የሚወርድ የለም። የውጭ በሚ ሀገር ውስጡም እንዲሁ ከአዲስ አበባ ይመስ ነበር የለም። በቃ ሰው በሀዘን ውስጥ ነው ያለ። መከፋቱን ለማሳየት ነው። ለዓለም መከፋቱን ለማሳየት ነው።
በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎች እና በፋኖ ታጣቂዎች መካከል እየተካሄደ ያለውን ግጭት ተከትሎ አንዳንድ መንገዶች አሁንም እንደተዘጉ መሆናቸውን ነዋሪዎችና የትራንስፖርት አገልግሎት ሰጪዎች አረጋግጠዋል። ጋብ እያለና እያገረሸ የቀጠለው ግጭት የጸጥታ ስጋት የፈጠረባቸው አካባቢዎችም አሉ። ከሳምንት በፊት በጎንደር ከተማና አካባቢዋ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተካሄደው ግጭት ደግሞ ተጨማሪ ስጋት መፍጠሩን ነዋሪዎቹ ይገልጻሉ። በዘንድሮ የከተራ በዓል ተሳታፊዎች ቁጥር የቀነሰውም በዚህ የጸጥታ ስጋት ምክንያት መሆኑን ያምናሉ። የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበላቀው ግን በዘንድሮ በዓል በርካታ ተሳታፊዎች መገኘታቸውን ገልጸዋል። ዛሬ ለአሜሪካ ድምጽ አስተያየታቸውን የሰጡት ቃል አቀባዩ በከተማዋ ለዛሬው የከተራ በዓልም ሆነ ነገ ለሚከበረው የጥምቀት በዓል በርካታ ጎብኚዎች መግባታቸውን ይናገራሉ።
ሰፊ እንግዳ እየገባ ነው። እኛም በተወሰነ መልኩ ሂደን እንግዶችን ኤርፖርት መቀበል ጀምረናል። ተጨማሪ ፍላይቶች ስለተጨመሩ እንግዶችን የመቀበል ስራ እየሰራን ነው። አብዛኛው እንግዳ ወደ ሆቴሉ ያረፈ ነው። እስከ ትናንት ማታ ድረስ ዛሬ የመጡትን ነው እየተቀበልን ያለ ነው። ባለፈው የተለየ ስሜት የለውም። አሁን በምናየውን ከተማው ላይ ሞቅ ደመቅ ብሏል። እንቅስቃሴው በጣም ጥሩ እንቅስቃሴ ነው ያለው። ተልመደዋ እንቅስቃሴ ያለ ጥሩ እንቅስቃሴ ነው። አብዛኛው ወደ ቤተክርስቲያኖች ሰው አልባሳቱን ለብሶ ወደ የቤተ ክርስቲያኑ ታቦታትን ለማውጣት እንቅስቃሴ እያደረገን ያለ። የጸጥታ ጉዳይ አንድም ስጋት የለብን ነው። የተለየ ትምህርት ተሰጥቶታል። እንግዲህ በዓሉ በሰላም ይከበራል። እኛም በተወሰነ መልኩ ሂደን እንግዶችን ኤርፖርት መቀበል ጀምረናል። ተጨማሪ ፍላይቶች ስለተጨመሩ እንግዶችን የመቀበል ስራ እየሰራን ነው። አብዛኛው እንግዳ ወደ ሆቴሉ ያረፈ ነው። እስከ ትናንት ማታ ድረስ ዛሬ የመጡትን ነው እየተቀበልን ያለ ነው። ከባለፈው የተለየ ስሜት የለውም። አሁን በምናየውን ከተማው ላይ ሞቅ ደመቅ ብሏል። እንቅስቃሴውም በጣም ጥሩ እንቅስቃሴ ነው ያለው። ተለመደ እንቅስቃሴ አለ፣ ጥሩ እንቅስቃሴ ነው። አብዛኛው ወደ ቤተ ክርስቲያኖች ሰው አልባሳቱን ለብሶ ወደ የቤተ ክርስቲያኑ ታቦታትን ለማውጣት እንቅስቃሴ እያደረገ ነው ያለ። የጸጥታ ጉዳይ አንድም ስጋት የለብን ነው። የተለየ ትምህርት ተሰጥቶታል። እንግዲህ በዓሉ በሰላም ይከበራል ብለን ነው እኛም ጠብቀው።
የከተራ በዓል ዛሬ በተለያዩ የአማራ ክልሎችና ሌሎች የኢትዮጵያ አካባቢዎችም ተከብሯል። ለአሜሪካ ድምጽ አስቴር ምስጋናው።
በተከታይ ወደ አዲስ አበባ ስናልፍ ደግሞ የጥምቀት ከተራ በዓል በአዲስ አበባ ከተማ በሃይማኖታዊ ስነ ስርዓቶች ተከብሯል። ታቦታትም በበርካታ የኦርቶዶክስ እምነት ተከታዮች ታጅበው ወደ ማደሪያቸው አምርተዋል። ወደ ጃንሜዳ ጥምቀተ ባህር ታቦታትን እየሸኙ አግኝተናቸው አስተያየታቸውን የሰጡን ምዕመናን ኢትዮጵያውያን ከኢየሱስ ጥምቀት በመማር አንድነትን ሊጠብቁ ይገባል ብለዋል። የሀገሪቱ ችግሮች በውይይት እንዲፈቱም ጠይቀዋል። ዘጋቢያችን ኬኔዲ አባተ ከአዲስ አበባ ያሰናዳው ዘገባ ቀጥሎ ይቀርባል።
የ2016 ዓመተ ምህረት የጥምቀት ከተራ በዓል በዚህ በአዲስ አበባ በድምቀት በመከበር ላይ ነው የሚገኘው። በአሁኑ ሰዓት ታቦታት ከየደብራቸው ወጥተው ወደ ጃን ሜዳ የታቦት ማረፊያ በማምራት ላይ ነው የሚገኙት። ህዝበ ክርስቲያኑም ታቦታቱን በዝማሬና በልዩ ልዩ ሃይማኖታዊ ስነ ስርዓቶች አጅቦ በመሸኘት ላይ ይገኛል። አስተያየታቸውን የሰጡን የተለያዩ የእምነቱ ተከታዮች ስለ ጥምቀት ከተራ በዓል ምንነት አውርተው ለህብረተሰቡም መልእክት አስተላልፈዋል።
ሰይፉ አበበ እባላለሁ። በመጽሐፍ ቅዱስ ምሳሌነት እንደምንማረው ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ የሄደበት ነው። ይሄ እንግዲህ ምሳሌነቱን አብነት በማድረግ ታቦታት ከአብያተ ክርስቲያናቱ በመነሳት በየጠበል ወይም ውሃ ወደ ተከተረበት ወይም ወደ ተገደበበት አካባቢ ያርፋሉ። እንግዲህ አሁን እያየድን እያለን ያለ ነው ወደ ጃል ሜዳ አካባቢ ነው። ዋናው አላማው መንፈሳዊ አላማ ነው። በረከት ከባህሉ በረከት ለማግኘት ነው ሁላችንም የምንሳተፈው። በተጨማሪም ማህበራዊ ፋይዳ አለው። አንድነቱ፣ ህብረቱ፣ ስምምነቱ ሁሉም ሰው እየተጠባበቀ እየተከባበረ ነው ባህሉን እያከበረ ያለው። እንግዲህ የኢትዮጵያውን ያለችበት ሁኔታ አሁን ወንድማማት እርስ በራሳዎች ናቸው እየተጎዳዳን ያለ ነው። ይሄ ነገር በእግዚአብሔር በቸርነት በእግዚአብሔር በጸሎት በአባቶቻችን ጸሎት እንሻገራለን ብዬ ተስፋ በእውነት አደርጋለሁ። ይህ ህመምንም በምንም ሁኔታ ውስጥ በራብ በጦርነት በኑሮ ውድነት ውስጥም ብንሆንም ይህን የመከራ ጊዜ እንደምንሻገረው ተስፋ በማድረግ ነው እየተጓዝን ያለ ነው። እንግዲህ
እኔ የፖለቲካ አካላትም ተረጋግተው የልዩነታቸውን በጠረጴዛ ቴብል ላይ ሆነው እንዲፈሱት ነው እኛ የምንጠብቀው።
ዶክተር ብሩክታይ ተስፋ ይባላለሁ። በኦርቶዶክስ ተዋህዶ ቤተክርስቲያን ተከታይ ነኝ። የጥምቀት በዓል በኦርቶዶክስ ተዋህዶ ቤተክርስቲያን የሚከበርበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በ33 ዓመቱ ወደ ዮርዳኖስ ባህር ሄዶ ተጠምቆ ዲያብሎስ በአዳምና ሔዋን ላይ ጽፎት የነበረውን ደብዳቤ የደመሰሰበት ልጅነትን እሱ ተጠምቆ ለእኛ ልጅነት ያስገኘበት ቀን ስለሆነ በዚህ ምክንያት እናከብረዋለን ማለት ነው። ወደዚህ ምድር የመጣው ሰዎችን ለማዳን መልካሙን መንገድ ለማሳየት የፍቅርን የሰላምን መንገድ ለማሳየት እርስ በርሳችን መከባበር መዋደድ እንዳለብን ለማሳየት ነው የመጣውና እኛ ደግሞ እርስ በርሳችን በመተሳሰብና በመዋደድ መተዛዘን እንዳለባችን ሀገራችን ሰላም መጠበቅ እንዳለብን ዓለማችንን ሰላም መጠበቅ እንዳለብን የምንማርበት በዓል ነው።
ስሜ ባሻ ዳኛቸው አስረስ እባላለሁ። ጌታችን ኢየሱስ ክርስቶስ ሲጀመር ትውልድም በጥምቀት ያነጻበት ከኃጢአት ያነጻበት ዕለት ነው። ለእኛ ለትውልዶቹ በተለይ በአሁኑ ሰዓት ብዙ ችግርና መከራ ያለብንና ብዙ ስቃይ የሚወርድብን ስለሆነ ለኢትዮጵያውያን በእውነቱ በአሁኑ ሰዓት ክፋት ከመስራት በበጎነት በመልካምነት ጥሩ ነገርን መስራት መልካም ነገር ማሰር ነገሮችን ሁሉ በበጎነት አይተን ለትውልድ መተላለፍ የሚገባውን ነገር መልካም ነገር ማድረግ ብቻ ነው።
አሁን በጃን ሜዳ ጥምቀተ ባህር ነው የሚገኘው። ማደሪያቸውን በዚህ በጃን ሜዳ የሚያደርጉ ታቦታትም በአሁኑ ሰዓት ከቀኑ 11 ሰዓት አካባቢ ነው ወደ ማደሪያቸው ገብተዋል። በነገው ዕለት ደግሞ የጥምቀት ስነ ስርዓት በጠዋት የሚከናወን ይሆናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ከአዲስ አበባ ደግሞ ወደ ትግራይ ክልል እናመራና በመቀለ ያለውን አከባበር ደግሞ እንመለከታለን። በጦርነት ምክንያት በመቀለ ከተማ ለአራት ዓመታት ሳይከበር የቆየው የኢየሱስ ክርስቶስ የጥምቀት በዓል ዛሬ ለመጀመሪያ ጊዜ በአደባባይ ተከብሯል። በዓሉ እንዳለፉት ዓመታት በአጥቢያ አብያተ ቤተክርስቲያናት ያከብሩ እንደነበር የገለጹ የበዓሉ ታዳሚዎች ዘንድሮ በአደባባይ ማክበራቸው እንዳስደሰታቸው ገልጸዋል። ሰላም በመስፈኑ ነው በአደባባይ ማክበር የቻል ነው። በመሆኑም ሰላሙ መጠናከር አለበት ብለዋል ነዋሪዎቹ። ሙልጌታ ጽባህ ተጨማሪ አለው።
በመቀለ ከተማ ታቦታት አጅበው ጥምቀት ወደሚከበርበት ሰውሕ ንጉስ የተባለ ስፍራ እየሸኙ ያገኘኋቸው ሳጅን የማነ በየነ ለዓመታት የናፈቁትን የጥምቀት በዓል በአደባባይ ማክበር በመቻላቸው መደሰታቸውን ተናግረዋል።
ተመስገን ለፈጣሪ እላለሁ። ይሄ ሁሉ ጊዜ አሳልፈን እዚህ በመድረሳችን ከህዝባችን ጋር ተሰባስበን እንደዚህ በመውጣታችን ተመስገን እላለሁ። ወደ ጥምቀተ ባህሩ ይወረድን ነው። መንቀሳቀስ አልነበረም፣ ችግር ነበር። የሰው ልጅ በየቦታው መንቀሳቀስ አይችልም፣ በነፃነት መሄድ አይችልም ነበር። ከቤተክርስቲያን ውስጥ በርሜል የውሃ በርሜል ይከራያለን እናመጣለን። እዛ ውስጥ ሆነን ከቤተክርስቲያን ነው መቃም እናከብረው። ከዛ ቤተክርስቲያን አከበርክ መጨፈር የለም፣ ዞረህ ታቦት እናስከብጠህ ቶሎ ብለህ ሾልኮ ወደ ቤት መግባት ነው እንጂ ሌላ እንደዚህ የሚባል ነገር የለም።
በዓሉ ያከበሩት ሰላም በመስፈኑ ምክንያት መሆኑን የገለጹት ሳጅን የማነም ይህ ሁኔታ መጠናከር እንዳለበት ገልጸዋል።
ለወደፊቱም እንደገና በየቦታው ተፈናቅሎ ያሉ ሰዎችን ቢኖሩ በየቦታቸው ገብተው በየሀገራቸው በየቀያቸው ገብተው እንደዚህ ቢከበር ደስ ይላል። ሰላም ለሰው ልጅ ሰላም። ሰላም ካለ ደሃም ቢሆን ሀብታምም ቢሆን ሰላም ካለ ሰርቶ ይበላል። ሰላም ይመስል ነገር ያገኝም። ሰላም ነው ጤናው ለሁሉ ሰብ ሰላም ታለ ነው።
ወይዘሮ መረስዒት አብርሃ ሌላዋ የበዓሉ ታዳሚ ናቸው።
ካብ ይምሓረና ወደዋይ ማዕረ ከፍናው ገዛ
ካለፈው ጊዜማ ፈጣሪ ይማረን ልጄ። ይህንን ሁሉ ደስታ ቤት ውስጥ ተቀምጠን አጥተነው ነበር። ተጨንቀን እያለቀስን እንውል ነበር። አሁን ግን በፈጣሪና በልጆቻችን እዚህ ደርሰናል። በጣም ናፍቆኝ ነበር። እንዲህ እንደምታየኝ ተጫዋችና ጨፋሪ ነኝ። ይህ ጊዜ መቼ ይመጣ ይሆን ስል ነበር። አሁን መጥቶልኝ የልቤ ሰምሮልኛል። ሰላም ስለሆነ ይህን በዓል በድምቀት አከበር ነው እንጂ ከአሁን በፊት እየሮጥንና እየሸሸን እንውል ነበር። ልጆቻችን የመጡት መጥተዋል። የቀሩትንም መንግስተ ሰማያት ይውረሱ። እኛ በዓሉ በልበ ሙሉነት እያከበርን ያለነው ሰላም ስለመጣ ነው። ሰላም አምሳያ የላትም። እንጠብቃት።
የሰንበት ትምህርት ቤት ተማሪዋ መርሃዊት ኪዳነ ማርያም በበኩሏ ከሁሉም አብያተ ክርስቲያናት አማኞች፣ መዘምራንና ካህናት ተሰባስበው በጋራ የጥምቀት በዓል ማክበራቸው ከ2012 ዓ.ም በፊት የነበረውን የበዓል ስሜት አምጥቷል ብላለች።
ክርስቲያን ሁሉም በአንድ በባህር ለመጠመቅ ይሄድ ነበር። ሁሉም ክርስቲያናት እንሰበሰብ ነበር። ባለፉት 3 ዓመታት ግን ይህንን አልነበረም። በአጥቢያ ቤተ ክርስቲያን ነው። የብቸኝነት ነገር ነው። ሰላሙም አልነበረም። ድሮንም እንዳትመጣ ተብሎ ቶሎ ተጠምቀን ነው ወደ የቤታችን ሄድ አንዘምርም አናመሰግንም ነበር። አሁን ግን ሰላም ስለተገኘ ወደ አደባባይ ወጥተን ተሰብስበን እየዘመርን እያመሰገንን ነው ያለ ነው። አሁን ተሰብስበን በምድር ላይ የሆነ ገነት ያለ ያክል ማለት ነው የሚሰማ እና በጣም ደስ የሚል ነው። ከወንድም እህቶቻችን ጋር ተሰብስበን ነው እያመሰገንን ያለ ነው።
መምህር ዳንኤል ተመስገን በመቀለ ቅዱስ ሚካኤል ቤተክርስቲያን የሐዲስና የቅኔ መምህር ናቸው። ያለፉት ዓመታት የነበረው ጦርነት አማኞች በዓላቸው እንዳያከብሩ ያስተጓጎለ ነበር ብለዋል።
አይደለም ድምቀት አደባባይ ወጥተን ሃይማኖታዊ በዓላትና ባህላዊ በዓላት ለማክበር ይቅርና ከቤት ወደ ደጅ መውጣት የሆነ ሱቅ ቤት የሆነ ነገር መግዛትም በጣም ከባድ ነበር። የጨለማ ዘመን ነበር። የችግር ጊዜ፣ የሀዘን ጊዜ፣ መዓት ብዙ ቤተሰቦቻችን ያጣንባቸው ዘመናት ነበሩ። በጣም ክፉ ዘመን ነበር። እሱ እንኳን አለፈ። አሁንም ሙሉ በሙሉ ሰላም እንዲሆንና ሰላም አግኝተ እግዚአብሔር እንድናከብር ሃይማኖታዊ በዓላቶቻችንም አደባባይም ይሁን በቤተ ክርስቲያን በድምቀት በሰላም እንድናከብር እግዚአብሔር በቸርነቱ ይረዳን ዘንድ እግዚአብሔርን እየፈራን ማክበር አለብን ነው የምለው። የዛሬ በዓል በናፍቆት የምንጠብቀው በዓት አይደለም። ከአራት ዓመት ቆይታ በኋላ አንድ ዓመቱ ራሱ መቼ ይደርሳል እያልን የምናፍቀው ታላቅ በዓላችን ነውና፣ ስለዚህ ከአራት ዓመት ቆይታ በኋላ ስናገኘው ይህን በዓል በጣም በናፍቆት ነው ያገኘ ነው። በድምቀት ነው እየተከበረ ያለው። አሁን በሰላም ነው እየተከበረ ያለው። ደስ ብሎን እያከበር ነው ያለ ነው። ይህ በዓል ማክበራችን ተሰባስበን ከአራቱ አቅጣጫ እግዚአብሔርን በዝማሬ እያመሰግን ታቦታችን ይዘን ወደ ባሕረ ጥምቀቱ መውረዳችን የሰላም ፍሬ ነው። ሰላም ስለሆነ ነው። ሰላም ከሌለ ይህን ማድረግ አንችልም ነበር።
የጥምቀት በዓል ሰላምና ፍቅር የሚሰበክበት በዓል ነው ያሉት መምህር ዳንኤል፣ ይህም አማኞች በተግባር ማሳየት አለባቸው ሲሉ ተናግረዋል።
የእግዚአብሔር ባህሪ ራሱ ሰላም ነው። ባህሪው ሰላም ነው። ባህሪው ፍቅር ነው። የፍቅር አምላክ የሰላም አምላክ ተብሎ ይጠራል ራሱ ማለት ነው። እኛ ስናከብር በዓላትም ስናከብር ሰላማውያን ሰዎች መሆን አለብን ማለት ነው። ሰላም ከውስጥ ነው የሚጀምረው። መጀመሪያ አንድ ሰው ከራሱ ጋር መታረቅ አለበት። ከራሱ ጋር ሰላም ከሆነ ቤተሰብ ጋር ሰላም መሆን ይችላል። ከጎረቤት ጋር እንዲሁ እያለ እስከ አገር ይደርሳል ማለት ነው። ሰላም ትሰፋለች። ስለዚህ የሰላም ምንጭ ከልባችን ውስጥ ነው መጀመሪያ።
የጥምቀት በዓል በትግራይ በክልል አቀፍ ደረጃ በማይጨው ከተማ እየተከበረ ይገኛል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
የጥምቀት ከተራ በዓልን አስመልክቶ ዘጋቢዎቻችን በኢትዮጵያ የተለያዩ አካባቢዎች ያለውን አከባበር ቃኝተው ላደረሱን ዘገባዎች እናመሰግናለን። በዓሉን የምታከብሩ መላው የክርስትና እምነት ተከታዮች በሙሉ መልካም የከተራ በዓል፣ መልካም የጥምቀት በዓል እንዲሆንላችሁ እንመኛለን። ድምፃዊት የማርያም ቸርነት ወይም በመድረክ ስሟ የማ በድምፅ የሬዲዮ ሙዚቃ ትምህርት ቤት መምህሩ ኢዮኤል መንግስቱ ደግሞ በዝግጅትና በቅንብር ያዋሃዱት የደጋ ሰው የሙዚቃ አልበም የተለያዩ የሙዚቃ ባህሎችን ያዛመደ አዲስ ስራ ነው። ኤደን ገረመው ሁለቱን ባለሙያዎች አነጋግራ ተከታዩን አዘጋጅታለች።
እጆቼን እሳቱ ስቅጥቼ ባነድም ቁርጥምጥም ቁርጥምጥም ገላ ሲነካካኝ ሰሞኜ ቅልጥልጥ ትርትር ድንግጥግጥ።
አዲስ አበባ ተወልዳ ያደገችው የማርያም ቸርነት ቤተሰቦቿ ይጠቀሙበት የነበረውን የቁልምጫ ስም ለመድረክ ስሟ መጠሪያነት መርጣ የማ ተብላለች። የማ የተለያዩ የእንግሊዝኛ ዘፈኖችን ማዳመጥና ማዜም የጀመረችው በልጅነቷ እንደነበረ ትናገራለች። በጊዜ ሂደት ድምፃዊ የመሆን ፍላጎት እንዳደረባት የምትገልጸው የማ ሸራተን አዲስ ሆቴል በሚገኘው ኦፊስ ባር ውስጥ ከሚሰሩ የሙዚቃ ባንዶች ጋር ተቀላቅላ ስራ መጀመሯንም ነው የምታስታውሰው። ከአዲሱ አልበማ አዘጋጅ አቀናባሪና የሙዚቃ መምህር ኢዮኤል መንግስቱ ጋር የተገናኘችውም ስራ ከጀመረች ከሶስት ወራት በኋላ ነበር።
ስሜተ ስሱ ነኝ የዋ ሰው ቆለኛ ተራራናት ወጣ አፍቅሬ ደገኛ ደመናው ቁልቁል አዘቅዝቅ ያየው ፀሐይ ሳትጋረድ ይበርደኛል ምን ነው ናልኝ መሞቴ ነው ቆለኛ ነኝና አረ ስሜት እቶናማው ፍቅር
ከሰባት በላይ ትላልቅ ሙዚቀኞች የተሳተፉበትና ረጅም የዝግጅት ጊዜን የወሰደው የደጋ ሰው የሙዚቃ አልበም ተጠናቆ ሲለቀቅ የማ አልበሙ በተለቀቀ በጥቂት ቀናት ውስጥ ያገኘችው ይህ አድናቆት እንደከበዳት ከአሜሪካ ድምጽ ጋር በነበራት ቆይታ ተናግራለች።
ተጽዕኖ አሳድራብሻለች ለሚለው እሱን ለመመለስ ይከብደኛል። ማለት ጂጂን ማዳመጥ በደንብ የጀመርኩት ላይቭ ሙዚቃ መጫወት ከጀመርኩ ከወራቶች በኋላ ነውና ከዛ በፊት ብዙ ጊዜ ነው ጅማሬ የነበረው በእንግሊዘኛ ሙዚቃ ነበር። እንግሊዘኛ ሙዚቃ ነው ማዳመጠው ምዘፍ ነው የነበረው። ከባድ አስተያየት ነው። ለምን ትልቅ ሙዚቀኛ ናት ጂጂና በሷ መለካት ራሱ በጣም ከባድ ነው ለኔ። በጣም ነው ማከብራት በጣም ነው ሞዳት ትልቅ ናት እና እኔ ይገባኛልም የሚለውን ሁላ አላስብም። ግን ለኔ ትልቅ ክብር ነው። በጣም ትልቅ ክብር ነው። እጅግ በጣም ትልቅ ክብር ነው ለኔ።
የማ በልጅነቷ የተገራው ድምጿ የሙዚቃ አቅሟን የተረዳ ባለሙያ እጅ ላይ የጣላት በጊዜ ነበር። የደጋ ሰው አልበም አዘጋጅ፣ አቅራቢና አዋሃጅ ግጥምና ዜማ በመድረስ እንዲሁም ደግሞ አልበሙን ለህትመት ያበቃው የያሬድ ሙዚቃ ትምህርት ቤት ዳይሬክተር ኢዩኤል መንግስቱ ከየማ ጋር የተዋወቁበትና የአልበሙ ዝግጅት የተጠነሰሰበትን ሂደት አጋርቶኛል።
እኔ የምጫወትበት የሙዚቃ ባንድ ውስጥ አጋጣሚ ከኛ ጋር ተጫወት የነበረች አንድ ሌላ ድምጻዊት ወደ አሜሪካ ሙቭ አረገች እና ግን አጋጣሚ የማርያም ጓደኛ ስለነበረች ሸራተን ከምጫወትበት ቦታ እኔ ወደ ምጫወትበት የነበረው ራማዳ ሆቴል ይዛት መጣች። ከዛ ትውቃችን በዛ ነው የጀመረው። እንግዲህ መጀመሪያ ሳውንድ ቼክ ላይ አስተዋውሳለሁ ወደ 11 ሰዓት ተኩል ወደ 12 ሰዓት አካባቢ ይመስለኛል ሳውንድ ቼክ ላይ ነው ይዛት የመጣችው እና ድምጻን ሰማነው ኢምፕረስ አድርገኝ ዋው አልኩ። ከዛ ያው መጣውቅ መጣ ሪሄርሳል ወይም ጥናት ላይ መገናኘት ጀመርን። ለመጀመሪያ ጊዜ ግን እንደ ቀልድ ነው ሲሪየስ ማለት ነበርም እንዲሁ ስናጠና ምናጠናው ነገር ሪከርድ እናደርግ ነበርና ድምጽ እስቲ አንድ ዘፈን ዘፈን ብያት የጋሽ ግርማ በየነን እንደርጎ የነጡት የሚለውን ሙዚቃ በማይክ ዝም ብለን በቃ ቀለል አድርገን ተጫወተችው። በጣም ይደንቅ ነበር። በጣም ይገርም ነበር። አውትፑቱ በጣም ይገርም ነው። ከዚህ በፊት ደጋግሜ ብያለሁ ልክ ብዙ በጣም አንዳንድ ሰው በጣም ጎበዝ ዘፋኝ ሆኖ ሪከርዲንግ ላይ ግን ጥሩ ላይ መጣ ይችላል ሲቀዳ ሲሰማ። የማ ላይቭም ጥሩ ነበር የሰማሁት። ከዛ ሪከርዲንጉ ላይ ደግሞ በጣም ጭራሽ በጣም በቃ ወደፊት ሄደ። ከላይቭም በላይ በጣም ወደፊት ሄደ። ልክ በምስል ፎቶጀኒክ እንደምንለው ነው የሆነውና የመጀመሪያው ሞመንት ድምጿን የሰማሁበት ሞመንት ያ ነውና ታለንቷንም በደንብ ይበለጠ ሰርች እንዳረግና እንዳይ የጋበዘኝ አጋጣሚ ያ ነው።
የማ እንደ ጀማሪነቷ ብዙ ገቢን ሊያመጣ ወደሚችል የገበያ ስራ ላይ ትኩረት ሳታደርግ የተለያዩ ሀገር በቀል ድምጾችና ሙዚቃዎች ላይ ለመስራት እንዲሁም ለመመራመር ፍቃደኛ በመሆኗና በታታሪነቷ ከሙዚቃ መምህር ኢዩኤል መንግስቱ አድናቆት ተችሯታል። ለሁለት ዓመታት ለተጠጋ ጊዜም ለስራው ከፍተኛ የሆነ ትጋት ማሳየቷንም ጨምሮ አድንቋል።
ከዛ በኋላ አልበም እንድንሰራ ጥያቄ ያቀረብኩላት፣ ምክንያቱም አሁን የሰራነውን አይነት አልበም በተለይ ለመስራት ከሌላ አርቲስት ጋር ቢሆን አይሳካም ወይም ሲጀመርም ሀፕን አያደርግም። ምክንያቱም አብዛኛው አርቲስት ፍላጎቱ ዌል ቴስትድ የሆነውን ወይም በጣም የሚታወቀውን የሙዚቃ ትሬንድ እና ኮሜርሻል የሆነውን ነገር መስራት ነው የሚፈልገው እንጂ እንደዚህ ግጥሙ ጠጠር ያለ የሙዚቃው ሀሳብ ትንሽ ገዘፍ ያለ እና እንደዚያ ነገር ውስጥ መግባት ይፈራል፣ ምክንያቱም ሪስክ ነው ብሎ ስለሚያስብ እና በዚህ አጋጣሚ የማን በጣም ነው ማመሰግናት ይህን እምነት እኔ ላይ ጥላ ፍቃደኛ ስለሆነች ማለት ነው። እና ከዛ በኋላ ነው እንግዲህ የሷን ታለንት ወደ ፕሮዳክሽን ለማምጣት አሰቡ የመጣው።
ምንም እንኳን የማ በደጋ ሰው አልበም ጎልታ ብትወጣም ከዚህ ቀደም ለህዝብ የደረሱ ስራዎችም አሏት።
በመጀመሪያ በእንትን ቅኔ ነው ሀገር የተሰኘ ብዙ አርቲስትን ያሳተፈ ለኮቪድ ጊዜ የተሰራ ሙዚቃ ነበረ። እዛ ላይ የመጀመሪያ ስራዬ ነው። ቀጥሎም አንድ ሲንግል አውጥቼ ነበር በሌላ የሙዚቃ ዘውግ ውስጥ ያለ ማለት ነው። አንድ ሲንግል አውጥቼ ነበር። ከዛ ቀጥሎ ደግሞ ዶቃ የተሰኘ አልበምን ከመውጣቱ በፊት ደግሞ አንድ የሰራሁት ለሳውንድትራክ ነው። ዶቃ የተሰኘ ፊልም ላይ ሳውንድትራኩን እኔ ነኝ የተጫወትኩት።
የደጋ ሰው ከምዕራብ አፍሪካ ኮራ እስከ ኢትዮጵያዊቱም እንዲሁም የአውሮፓ ሀገረሰብ የሙዚቃ መሳሪያዎች ጥቅም ላይ የዋሉበት ከሙዚቃ ቅንብሩ ለገበያ እስከዋለበት ጊዜ ድረስም ከፍተኛ የሆነ ጥንቃቄ የታየበት ለአልበሙ ማስታወቂያም ዘጋቢ ፊልሞችና ለየት ያለ ድረገጽ የተዘጋጀለት ሲሆን የአልበሙ የጀርባ አጥንት የሆነው ኢዩኤል መንግስቱ ለአልበሙ ከወጣው ገንዘብ ይልቅ ትኩረት እንዲደረግ የሚሻው አልበሙን ልዩ በሚያደርጉት ነገሮች ላይ መሆኑን ይናገራል።
እንግዲህ ይህን አልበም ለየት ያደርገዋል ብዬ የማስበው ነገር ብዙ ነገር ነው። አንደኛው ነገር የመሳሪያ ስብጥሩ ነው። የመሳሪያ ስብጥሩ በተለይ ሀገር በቀል የሆኑትን በየትኛውም የዓለም ክፍል ያሉ ፎክ ሚዚክ ኢንስትሩመንት የሆኑትን ሀገረሰብ ይዘት ያላቸው የሙዚቃ መሳሪያዎችን እዚህ ሙዚቃ ላይ ኢንኮርፖሬት ማድረጋችን አንደኛው ለየት የሚያደርገው እሱ ነው። ቅድም እንደተባለው ኮራ ተጠቅመናል። ከምዕራብ አፍሪካ ጊታር ይሁን እንጂ የተጠቀምነው የጊታር ኢነሴንስ የትም ዓለም ላይ ጊታር ነው፣ ግን አጫዋቱ በየዓለም ላይ ያለው የጊታር አጫዋት የተለያየ ነው። አውሮፓ ውስጥ ያለው የጊታር አጫዋት ሌላ ነው። ጃዝ አሜሪካ ውስጥ ያለው አጫዋት ሌላ ነው። አፍሪካ ውስጥ ያለው አጫዋት ሌላ ነው። ለምሳሌ የተዋረግ ካልቸር ወይም የምዕራብና የሰሜን አፍሪካ የሙዚቃ ባህል የሆነውን የተዋረግ የሙዚቃ የጊታር አጫዋት ተጠቅመናል። ካላባሽ
አድማጮችና ተመልካቾቻችን ከየማና ከኢዮኤል ጋር የነበረን ሙሉ ቆይታ በዌብሳይታችን ላይ ታገኙታላችሁ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከብርሃን ጋር ሳስተናግዳችሁ የነበርኩት ስመኝሽ የቆየነኝ ደህና ደሩ።